ህብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ህብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12550 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ዛሬ ሰኞ ግንቦት 1 ቀን 2008 ዓመተ ምህረት ነው። እንደምን አመሻችሁ አድማጮቻችን። ለሁለት ሰዓታት የሚቆየው የመጀመሪያው አንድ ሰዓት ፕሮግራማችን አሁን ይጀምራል። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሁለት ጽሑፎች አሉን። በቅድሚያ
ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በእኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙውን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ።
ጠላት ወዳጅ ላይሆን በሚል ርዕስ የቀረበ ነው። በማስከተልም በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። ርዕሱ የህዝባዊ አመጽ መንገድ በየትና እንዴት የሀገራችንን ነባራዊ ሁኔታ የሚመረምር ሰፋ ያለ ትንተና ነው። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በሁለተኛው ክፍል ፕሮግራማችን ከመጽሐፍት ዓለም ዝግጅታችን ይቀርባል። አሁን ወደ ዜናው።
ከቀናት በፊት ባስተላለፍነው ዜና የወያኔ ቡድን መሪዎች በሞጆ ደረቅ ወደብ ተከማችቶ ያለው ኮንቴነርን በሶስት ቀን ጊዜ ውስጥ ካልተነሱ ውርስ እንደሚደረግ መግለጻችን ይታወሳል። የወያኔ መሪዎች ከሞጆ ደረቅ ወደብ ሸቀጦችን ማንሳትን አስመልክቶ በሰጡት ተጨማሪ ማብራሪያ ሸቀጦቹ ከጅቡቲ ወደብና ከሞጆ ደረቅ ወደብ በወቅቱ የማያነሱ ነጋዴዎች ከአስመጭነት ስራቸው ሊታገዱ እንደሚችሉ አስታውቀዋል። ነጋዴዎቹ በደረቅ ወደብ ያላቸውን ዕቃ ለማውጣት አገዛዙ አካላት ጋር በመነጋገር መፍትሄ ለመፈለግ ያቀረቡትን ጥያቄ የወያኔ መሪዎች ውድቅ ያደረጉት ሲሆን የተወረሱትን ሸቀጦች የተበላሸውን በመጣል ያልተበላሸውን በጨረታ እንደሚሸጡ ገልጸዋል። በንግዳሉም ያሉ ነጋዴዎች የወያኔ መሪዎች የሰጡት መመሪያና ትዕዛዝ ዱብዳ እንደሆነባቸውና የነጋዴውን ችግር ያላገናዘበ የአገሪቱን ሁኔታ ያላጤነ ነው በማለት የተሰጠው መመሪያና ትዕዛዝ ሆን ተብሎ ከአንድ ዘር ከትግራይ ውጪ ያሉትን ነጋዴዎችና አስፈጫዎችን ከጨዋታ ውጪ ለማድረግ የታቀደና የታለመ መሆኑን ይናገራሉ። በኢትዮጵያ ውስጥ የሚደርሰው የተሽከርካሪ አደጋ ከህዝብና ከመኪና ብዛት አንጻር የሚሞቱ ሰዎች ቁጥር በአስደንጋጭ ፍጥነት እያደገ በዓለም ላይ ማደገኛ መንገዶች ተብሎ ከሚጠሩት ውስጥ እየተመዘገበ መሆኑን ተደጋግሞ የተገለጸ ሲሆን እሁድ ሚያዝያ 30 ቀን 2008 ዓ.ም ተመረጥ ከአዲስ አበባ ንድረስ በሚወስደውና ፈጣን መንገድ በተባለው አውሮ ጎዳና ላይ በደረሰው አስደንጋጭ የመኪና አደጋ 10 ሰዎች ህይወት ማለፉ ታውቋል። የመኪና አደጋው እንዴት እንደደረሰ የተገለጸ ነገር የሌለ ሲሆን በአደጋው የሞቱ ሰዎች ማንነትም በውል አልታወቀም። ፖሊስ ስለዚህ አስጠቃቂ አደጋ የሰጠው ዝርዝር መግለጫ የለም።
በሳምንቱ መጨረሻ ላይ በሩዋንዳ በማከታተል በጣለው ከባድ ዝናብ ምክንያት የመሬት መደርመስ ተፈጥሮ 40 ሰዎች የሞቱ መሆናቸው የዜና ምንጮች ዘግበዋል። የጣለው ከባድ ዝናብ ከፍተኛ ሆነ የመሬት መደርመስን ያደረሰ ሲሆን 500 መኖሪያ ቤቶችን እንዳልነበሩ አፈራርሷል። በሩዋንዳ የዘንድሮ ክረምት ወራት ከወትሮ ለየት ያለ ከበድ ያለ ዝናብ መዝነቡ እየተነገረ ሲሆን በኬንያም ባለፈው ሳምንት የጣለው ከባድ ዝናብ ለ42 ሰዎች መሞትና ለበርካታዎቹ መቁሰል ምክንያት የሆነውን ባለ 6 ፎቅ ሕንጻ የደረመሰ መሆኑ ይታወቃል። ሰኞ ግንቦት 1 ቀን በሶማሊያ ያልሸባብ አባላት የሆኑ ሁለት ግለሰቦች በፈንጂ የጠመደ መኪና እያሽከረከሩ በመቋዲሾ ዋና ከተማ በሚገኘው የትራፊክ ፖሊስ ጽፈት ቤት ላይ ባካሄዱት ጥቃት ቢያንስ 2 የፖሊስ መኮንኖችና 2 ሰላማዊ ሰዎች መገደላቸውን 9 ሰዎች ደግሞ መቁሰላቸውን ተነግሯል። በመኪናው ላይ የነበረ የቡድኑ አባል የመስሪያ ቤቱን ቅጥር ግቢ በሚጠብቁት ላይ ተኩስ ከፍቶ ጥቃት ሲሰነዝር በጥይት ተመቶ የሞተ ሲሆን የመኪናው አሽከርካሪ በፈንጂው ራሱን አጥፍቷል። በሶማሊያ ተዳክሟል እየተባለ ሲነገርለት ቆየው አልሸባብ ጥቃቱን እያጠናከረ መምጣቱ ባለስልጣኖችን እያሳሰበ መሆኑን ለማወቅ ተችሏል። እሁድ ሚያዝያ 30 ቀን 2008 ዓ.ም በግብጽ ዋና ከተማ በካይሮ ሄሎዋን በሚባለው አካባቢ በካሚዮን ላይ የተጫኑ 4 ታጣቂዎች ባንድ የፖሊስ ቫን መኪና ላይ ባካሄዱት የሩምታ ተኩስ በመኪናው ውስጥ የነበሩ 8 ፖሊሶች መገደላቸው ታውቋል። በሲና ባህረ ሰላጤ የሚንቀሳቀሰውና ከአይሲስ ጋር ግንኙነት እንዳለው የሚነገርለት አሸባሪ ቡድን ለጥቃቱ ኃላፊነቱን ወስዷል። የሲና ክፍለ ሀገር በሚል ራሱን የሚጠራው ይኸው ቡድን የቀድሞ ፕሬዝዳንት ሞርሲ ከስልጣናቸው ከተነሱ ከ2005 ዓ.ም ጀምሮ በሲና ባህረ ሰላጤ በመቶ የሚቆጠሩ የግብጽ የጸጥታ ኃይል አባላትን የገደለ መሆኑ የሚታወቅ ሲሆን በቅርቡ ደግሞ በካይሮ በተለያዩ ቦታዎች ጥቃት እየሰነዘረ ይገኛል። ባለፈው ሳምንት መጨረሻ ላይ በብሩንዲ ዋና ከተማ በተለያዩ ቦታዎች በተጣሉ የእጅ ቦምቦች 3 ሰዎች ተገድለው ከ20 በላይ ሰዎች የቆሰሉ መሆናቸው ታውቋል። አርብ ሚያዝያ 28 ቀን 2008 ዓ.ም በተወረወረ የእጅ ቦምብ 8 ሰዎች የቆሰሉ ሲሆን ቅዳሜ ሚያዝያ 29 ቀን በአንድ አነስተኛ ገበያ ላይ የተወረወረ ቦምብ 2 ሴቶች መግደሉ ተዘግቧል። እሁድ ሚያዝያ 30 ቀን በአንድ የመጠጥ ቤት ውስጥ ቦምብ ተወርውሮ 1 ሰው መሞቱና 5 ሰዎች መቁሰላቸውን የዜና ምንጮች ተናግረዋል። የብሩንዲ ዋና ከተማ የቡጁምብራ ከንቲባ ሰኞ ግንቦት 1 ቀን ለጋዜጠኞች በሰጡት መግለጫ አሸባሪዎች የሚሏቸው የሽብር ተግባር እያሰፋፋው የመጡ መሆናቸውን ጠቅሰው ሽብርተኞችን ጨርሶ ለማጥፋት አስፈላጊውን እርምጃ እንወስዳለን ብለዋል። ካለፈው ዓመት ጀምሮ በብሩንዲ በተከሰተው የፖለቲካ ውጥረት በርካታ ሰዎች መገደላቸውና በብዙ ሺህ የሚቆጠሩ መሰደዳቸው ይታወቃል። የማሊ የጸጥታ ልዩ ኃይሎች አንድ የጂሃዲስት መሪ ነው ተብሎ የሚጠረጠር ግለሰብ በቁጥጥራቸው ስር ያደረጉ መሆናቸው እሁድ ሚያዝያ 30 ቀን ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። ያኩባ ቱሬ የተባለ የሚጠራውና አንሳር ዲን የተባለ ድርጅት ሁለተኛ ሰው እንደሆነ የሚነገርለት ግለሰብ የተያዘው አሙስ ሚያዝያ 26 መሆኑን ባለስልጣኖች ጨምሮ የገለጹ ሲሆን ከአንድ ወር በፊት የቡድኑ ዋና መሪ በቁጥጥር ስር መደረጉ ይታወቃል። ቡድኑ በደቡብ ማሊና በቡርኪና ፋርሶ ለሚንቀሳቀሱ ሌሎች ጂሃዲስቶች መሳሪያ በማቀበል ስራ ላይ እንደተሰማራም ይጠረጠራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Let's go.
ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁርጠኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጥላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ፣ ሀገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማፍቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉን እናፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ማን አይቀራል። ብዙን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 ዓመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ አሳይቷል። ከዚያ ጊዜ ጀምሮ እስካሁን ድረስ ወያኔ ቅንጣትም አውንታዊ ለውጥ አላሳየም። ባሰበት እንጂ ሀገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬ መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዝግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጠፊያው ወጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን ደጋግመን የምናሳስበው በጭፍን ጠላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 ዓመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብሮት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው፣ ባዶ አስመሳይ። ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለችን ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት የፌዴራል ግፍ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይተናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሐቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ እየነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስሎና ግድያን ወስኖ መሆኑን ዛሬ ዓለማውቅ ሀገር አጥፊ ከላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎብደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም። አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ
የህዝባዊ አመስ መንገድ በየትና እንዴት ህዝብ መሰረታዊ መብቶቹን ተነፍጎ ባለበት ሁኔታ አመስ የሚተበቅ ክስተት መሆኑ ሲነገር የኖረ ሐቅ ነው። ይግሃጅ የሆነ እውነት እንዳለ ሆኖ ግን በያገሩና በየቦታው የተነሱ ህዝባዊ አመጻዎች በሞላ ተሳክተው በያገሩ የሚኖረው የተገፋና የተጨቆነ ህዝብ ሁሉ መብቱን አግኝቷል፣ ንጻነቱን ተጎናጽፏል ማለት አይቻልም። በቅርብ አመታት በመካከለኛው ምስራቅ በሰሜን አፍሪካ የተነሱት ህዝባዊ አመጻዎች ብዙ ደም የፈሰሰባቸው ብዙ ህይወት ያለፈባቸው ቢሆኑም የየሀገሩ አድህሮት ኃይላትና ዓለም አቀፋዊው የከበርቴ ስርዓቶች ተመሳጥረው እንዴት እንዳከሸፉት ከእይንታችንም ሆነ ካምሮአችንም ያልጠፋ የቅርብ ትዝታዎቻችን ናቸው። በአገራችንም ህዝብን ከዳር እስከ ዳር አስተባብሮ ያስነሳውን አገር አንቀጥቅጥ የ1966 ህዝባዊ አመጽን ፋሽስታዊ ወታደራዊ መንግስት ከአገር በቀል የአድህሮት ኃይላት ጋር አብሮ በሶቪየት ጣልቃ ገብነት ታጅቦ በብዙ መቶ ሺህ የሚቆጠሩ ዜጎችን በአረመኔነት ከበላ በኋላ የህዝቡን አመጽ አንገት ቆልምሞ አገሪቱንና ህዝቡን ዛሬ እያየን ላለነው ጠባብና ዘረኛ የወያኔ ቡድን አጋልጦ እንደፈረጠጠ ህዝባችን የሚያውቀው ጉዳይ ነው። ዛሬ በዚህ ጽሑፍ አማካኝነት በዋናነት ልንወያይበት የተነሳ ነው በአገራችን እያየን ስላለነው የህዝብ በየቦታው መነሳታቱንና አመጹን ነው። አመጹን የመምራቱም ሆነ ያመጹ አካል ሆኖ መሰለፍ በቅድሚያ ያመጹን ባህሪና ተጨባጭ ሁኔታ በጥልቀት መመርመርን ግድ ይላል። ይህን ማድረግ ሲቻል ደግሞ የአሁኑን ሁኔታ ከቀደሙት በሞላ ምን ልዩ ያደርገዋል የሚለውን መሰረታዊ ነገር ለመገንዘብ የተሻለ ሁኔታን ይፈጥራል ብለን እናምናለን። ኢትዮጵያ በተራዘመ ታሪኳ ከብዙ ውጣ ውረድ በኋላ ሀገራዊ ህልውና ካገኘች ጀምሮ ኢትዮጵያዊ የሆነ መንግስት ያጣችበት ወቅት የአሁኑ ጊዜ ነው ብለን እናምናለን። ይህ ማለት ግን ሀገራችን ዴሞክራሲያዊና ፍትሃዊ ስርዓት ለመፍጠር ችላ የሰፊው ህዝብ መብትና ልዕልና ተከብሮ ኖራለች ማለታችን እንዳልሆነ አንክሮ ሊሰጠው ይገባል። ቤትም ቦታ ይሁን ቤት መንግስትን መንግስት የሚያሰይ የጋራ ባህሪ አለ። በየቦታው በተለያየ የታሪክ ወቅት መንግስታት ጨቋኝ ይሁኑ ዴሞክራት፣ አድሃሪ ይሁኑ ተራማጅ፣ ናዚስት ይሁኑ ፋሽስት ወዘተ ይህ መለኪያ ለሁሉም የሚሰራ ነው። ይኸውም አንድ አገር መንግስት አለው ከተባለ ሀ የመጀመሪያ ተግባሩ አገራዊ የሆነ ብሔራዊ ጦር መስርቶ የአገሩን ዳር ድንበር መጠበቅ ነው። ኢትዮጵያ የብዙ ሺህ ዓመታት ታሪክ አላት ስንል ይህንኑ ለዘመናት የታወቀ ዳርና ድንበሯን አስጠብቃ መኖሯን ተመርኩዘን ነው። በዓለም ታሪክ በሞላ መንግስታት ድንበራቸውን ለማስጠበቅ ከቻሉም ለማስፋት ታግለዋል። የናዚ ጀርመን ሂትለር እንኳ በአንደኛው የዓለም ጦርነት ጀርመን የተወሰደባትን ድንበር ለማስመለስና አልፎ ተርፎም ለመስፋፋት ለሁለተኛው የዓለም ጦርነት መንስኤ ሆኗል። እንስፋፋ ሌላ አገር እንያዝ ሳይሆን ዋናው ጥያቄ አገሩን እየቆረጠ ለባዕዳን የሚሰጥ መንግስት ተብሎ የሚጠራ አገዛዝ ግን በታሪክ ወያኔ ካልሆነ በጭራሽ ተሰምቶ አይታወቅም። የኢትዮጵያ ዳር ድንበር ስንል በታሪክ ህዝባችን በተለያየ የታሪክ ወቅት መስዋዕትነት እየከፈለ ያስጠበቀው መሬት ብቻ ሳይሆን አየሩን፣ እጽዋቶቿን፣ እንስሳትን፣ ጫካውና ደኑን፣ በአገሪቷ ማህፀን ያሉትን ማዕድናትን ወዘተ ማለታችን ነው። የተባበሩት የዓለም መንግስታት ቻርተርም የየሀገሮች የአየር ክልል አለ። ለዚህ ነው አንድ አገር የሌላውን አገር የአየር ክልል ጥሶ መግባት የማይፈቀደው። ወያኔ የኢትዮጵያን ደንና ጫካ ያስጨፈጭፋል፣ ብርቅዬ አራዊቶቿን በፈረንጆችና ባረቦች ከፍ ያለ ዋጋ በሚሰጡት ያስገድላል ያስፈጃል ማዕድኖቿን የታሪክ ቅርሶቿንም ያጠፋል ያስጠፋል ይቸረችራል የወያኔ ተግባራት ሲደመሩ አሁንም ኢትዮጵያዊ የሆነ መንግስት ኢትዮጵያ በታሪኳ ያጣችበት ጊዜ የመሆኑ ማስመስከሪያ ነው ለ የወያኔ ህገ መንግስት ኢትዮጵያ ለ25 ዓመታት ካለ ህገ መንግስት አንድ ጽንፈኛና ጠባብ ዘረኛ ቡድን በነደፈው የመጨቆኛና የመበዝበዣ አገርና ህዝብን ማዋረጃ ሰነድ እየተገዛች ያለች አገር መሆኗን መግለጫ ማህደር ነው ወያኔ የቅዠትና የጭካኔ የውሸት ማህደር ነው ኢኮኖሚው በ10% አድጓል መብት ተከብሯል ጦርነት ጠፍቶ ሰላም ሰፍኗል ወዘተ እያለ ሲያደናቁረን 25 ዓመታት አልፈዋል ወያኔ በውስጣዊ ባህሪው ከመስረታው ጀምሮ ውሸት መመሪያው የፍላጎቱ ማስፈጸሚያ መሳሪያው ነው ውሸቱን ይደጋግማል እኛ ማንሳት የምንሻው በተጨባጭ ባገሪቱ ላይ ሰፍኖ የሚታየውን እውነት ነው እውነት አንድ ብቻ ነው እንደ ወያኔ ውሸት የሚደጋግም የሚባዛም አይደለም የምናነሳው እውነት መጽሐፍ ቅዱስም ሆነ ቁርአን ከሚሉት እውነት ጋር ተመሳሳይ አለበለዚያም ተወራራሽ አይደለም ቁርአንና መጽሐፍ ቅዱስ ላይ ያለ እውነት በእምነት ላይ የተመሰረተ ነው ማንኛውም ዜጋ ያመነበት እምነትን ሊከተል ሊተውም ሆነ ሊቀይር መብት አለው መንግስት በእምነት ላይ ጣልቃ እየገባ ዜጎችን ለማደናቆር እምነታቸውን ለመከፋፈያ እንደ መሳሪያ ሳይጠቀም ማለታችን አንክሮ ተሰጥቶት ማለት ነው እኛ የምናወሳው እውነት ህዝባችን በተጨባጭ አገሪቷ በአጠቃላይ ያለችበትን እውነት ገላጭ ነው ይህን መሰሉ እውነት በአሃዝ ሊገለጽ የሚችል በተጨባጭም የሚታይ ነው ህዝባችን በረሃብ እየተቆላ ነው ሀገራችን እየተቸረቸረች የህዝባችን ሁለገብ መብት እየጠፋ ህፃናት እየተሸጡ ወዘተ ነው ስንል ወያኔ ደግሞ ኢኮኖሚው አድጓል ጦርነት ቆሟል ይለናል የወያኔ ጎጠኛና ዘረኛ ቡድን ያላለው ነገር የለም የሚለው ሁሉ ሐሰት የሚያወራው ሁሉ ውሸት ስለሆነ ነው እንጂ በሰሜን በደቡብ በምስራቅ በምዕራብ በጎንደር በወሎ በሸዋ በየክልሉ በአጋዚ የዘር ጦር ለሚጨፈጨፈው ህዝባችን ግን ጦርነቱ አላቆመም ወደ ሶማሌና ሱዳን በማያውቁትና በማይመለከታቸው ጦርነት ውስጥ በወያኔ የባዳን ገዢዎች ፍላጎት ለጦርነት እየማገዳቸው ላለው ወጣቶችና ቤተሰቦቻቸው ጦርነቱ አላቆመም የኢኮኖሚው አድጓል ተደጋጋሚ ውሸት ለረሃብተኛው ህዝባችን በምግብነት አላገለገለም ከሁሉም በላይ ግንዛቤ ማግኘት ያለበት የሰላም ምንጩ የጦርነት አለመኖር ሳይሆን የመብት መከበር ነው አንድ አገር ዜግነትና ዲሞክራሲ የተያያዙ ናቸው ዜግነትና መብት ግን በሕገ መንግሥት ስለተጻፉ ብቻ የሚከበሩ አይደሉም ዜግነትና ዲሞክራሲ የተያያዙ ናቸው ካል ወደ ባለቤትነት ጥያቄ መመለሱ ግዴታ ይሆናል ይህን ማድረግ ከተቻለም ብቻ ነው ዜግነትና ዴሞክራሲ የተያያዙ የሚሆኑት ይህም ሲሆን ብቻ ነው ህገ መንግስት ህዝብን በእኩልነት ሊያይ የሚችለው። ህገ መንግስትና ህግ አንድ አይደሉም። በህገ መንግስት በአገራችን የወያኔ ማህደር ላይ የዜጎችን እኩልነት ተከብሯል ይላል። በህግ ፊት የዜጎች እኩልነት የማይከበር ፍትህና ርትዕ የሰፈኑ ካልሆኑ ህገ መንግስቱ ህዝባዊ ሳይሆን የአምባገነኖች የጽንፈኞችና የነሱ ተከታዮች መፈንጫና መገልገያ፣ ለሰፊው ህዝብ ግን መበዝበዣ መጨቆኛና መረገጫ መሳሪያ ሆኖ ነው የሚቀረው። የወያኔ ማህደር የዚህ ሁኔታ መግለጫ ነው። የወያኔ ህገ መንግስት ተብየውም ሆነ ህጉ የኢትዮጵያን ህዝብ መብት ማክበር ቀርቶ ዓለም አቀፋዊ ይዘት ያለውንም የሰብአዊ መብትን የሚያከብር አይደለም። ሰብአዊ መብት የሰው ልጆች የጋራና መሰረታዊ መብት ነው። ሰብአዊ ሆኖ ለተፈጠረ ሁሉ ሊነፈግ የማይችል የመብቶች ሁሉ መሰረት ነው። ሰው ሁሉ ሳይተነፍስ መኖር እንደማይቻለው ሰብአዊ መብቱን ከተነፈገ ማሰብ ጭምር ይሳነዋል። በነጻ የማሰብና የመንቀሳቀስ መብት በአእምሮ ማዕከልነት የሚከናወን የንቃት መለኪያም ነው። ይህ ስለሆነም ነው የሰብአዊ መብት መከበር ዓለም አቀፍ ድንበር የለሽ ሆኖ የሚገለጸው። የዚህ መብት መከበር ከዴሞክራሲና ከተለያዩ ተቋሞች መብቶች ጋርም በጣም የተሳሰረ ነው። አበው በጣም ቀድመው አለባብሰው ቢያርሱ ባረም ይመለሱ ብለዋል። የወያኔ ዘረኛና ጎጠኛ ጠባብ ቡድን ይጋለጥ ግባተ መሬት ይጣደፍ የምንል ከሆነ ደግሞ ዛሬ በአገራችን የሚታየውን ቅራኔ አብጠርጥሮ ማየት የግድ ይሆናል። የመጀመሪያና ዋነኛ ቅራኔ በወያኔ ዘረኛና ጎጠኛ ጸረ ዴሞክራሲ ጽንፈኛ ቡድንና በኢትዮጵያ ህዝብ መካከል መሆኑ የተረጋገጠ ነው። ቀን በተረቀ ቁጥር እውን እየሆነ የመጣውን ኢትዮጵያዊነት ወያኔንም ሆነ ጽንፈኝነትን በአጠቃላይ እየታገለና እያጎለበተ መምጣቱን ነው። ህዝባዊ አመጽ በየቦታው እየተቀጣጠለ መታየቱም ይህን ክስተት ገላጭ ነው። ኢትዮጵያዊነትን ጥሎ ዴሞክራሲያዊ ሆነ ፍትሃዊ መብትን ማምጣት የሚታሰብ አይደለም። በወያኔ ከስልጣን መወገድ የምንግባባ ከሆነ ደግሞ ከወያኔ በኋላስ የሚለው ጥያቄ ላይ የጠራ አቋም መኖር አለበት። ይህ መሆን አለበት ካልን ደግሞ ወደ 1960ዎቹ ዓመታት የካቲት ጥያቄዎች መመለሱ ልናልፈው የማንችለው ሐቅ ነው። የካቲት ጥያቄዎች ዛሬም ሕያው ናቸው። የካቲት ጥያቄዎች ዛሬም ወያኔን እያታገሉም ነው ስንል እነዛ ጥያቄዎች የጎጥ ሳይሆኑ የኢትዮጵያ ሕዝብ ጥያቄዎች በመሆናቸው ነው። የወያኔ ዘረኛ ጎጠኛ ቡድን ጸረ ዴሞክራሲ፣ ጸረ ሁለገብ መብት፣ ጸረ ኢትዮጵያ መሆኑ ብቻ ሳይሆን ጸረ ሰብአዊ መብትንም ጭምር ነው። ይህንን በሁለገብ ተግባሩ የቆሸሸ ቡድን በምን መንገድ መታገል እንደሚገባ ቀደም ብሎ ታላቁ ባለቅኔና የሥነ ጽሑፍ ሰው ኃይሉ ገሞራው በሚከተለው መንገድ ባጭሩ ገልጾት ነበር። ያልታጠቀን ወገን በታንኳች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤትም ለማለት በሰልፍ ሊከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለው? አንገብጋቢውና አብከንካይ ጥያቄው ወደድንም ጠላንም ባጭሩ ይኸው ነው። አገር ላጥፋ እያለ የሚያብጥን ኮርማ ገልብጦ መግራት ነው በተግባር አውድማ ላጥፋችሁ ይያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመትል ኢሰብአዊ ሆኖ በዘረኛነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚንቅ የከንቶሽ ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ የምን ርህራሄ ለዚህ መሰል ገልቱ ወገኑን አገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱን ገሞራው በሕይወት እያለ ይህን ወያኔን በሁለገብ መልኩ የሚገልጽ መልእክት ጥሎልን አልፏል። መልእክቱን ጥሎልን ማለት ብቻ ሳይሆን ምን መደረግ እንዳለበት ስርወተ መልእክቱን አስቀምጧል። እውነት ስለሆነ መከተልና መተባበር የአሁኑ ትውልድ ግዴታና ኃላፊነትም ነው። ዛሬ በአገራችን በተለያየ ቦታና አካባቢ ህዝባዊ አመጽ እየታየ እየተቀጣጠለም ነው። እነዚህ አመጻዎች አገር አቀፍና ኢትዮጵያዊነት የተላበሱ እንዲሆኑ መታገል የወቅቱ ግዴታዎች መሆን ይኖርባቸዋል። በየቦታው መሬቱን የተነጠቀው አራሽ ህዝብ የመሬቱ ባለቤት እንዲሆን፣ የአገሪቱ ሰራተኛ ክፍል ለመብቱ እንዲቆም፣ በገጠሪቷ ኢትዮጵያም ሆነ በከተሞች የሚኖሩ ሴቶች በነጻ የመደራጀት መብታቸው እንዲጠበቅ፣ የተለያየ እምነት የሚከተሉ ዜጎች እምነታቸው እንዲከበር፣ የአገሪቱ የተፈጥሮ እና የማዕድናት መዘረፍ እንዲያከትም ወዘተ በመታገል ትግሉን አገር አቀፍ በሆነ መንገድ ወደ ዲሞክራሲያዊ የፖለቲካ ትግል ማሸጋገሩ ወሳኝ ነው። ወያኔም ሆነ ሌሎች መሰል ጽንፈኞች ይህንን መሰል ትግሉን ለጽንፈኝነት ዓላማቸው መጠቀሚያ እንዳያደርጉት በህዝብ ውስጥ አጥብቆ መስራትና ህዝብን ማቀራረብ፣ በመሰረታዊ የመብትና የነጻነት ጥያቄዎች ዙሪያ ማሰባሰብ ለነገ ሊባል የማይችል ወሳኝ ተግባራችን ሆኖ መወሰድ ይኖርበታል። ወያኔ በተለያየ ትናንሽ ጥቃማጥቅም እያነሆለላቸው ለአባይ ግድብ አዋጡ፣ በተፈጥሮ ማዛባትም ሆነ በአየር ጸባይ መበከል በህዝብ ላይ የደረሰውን ድርቅና ረሃብ ከኛ ጋር ሆናችሁ ተቋቋሙ ወዘተ እያለ ገንዘባቸውንና ንብረታቸውን የሚበዘብዘው የዲያስፖራ ዜጎች እዚህ ወያኔን የማጠናከር ተግባር እንዲታቀቡ ጥሪ እናቀርባለን። ወያኔ በስልጣን እስከቆየ ድረስ እንኳን መሬቱ ታርሶ ቀርቶ ሰማዩም ተችሎ ቢታረስ የረሃብና የህዝባችንን ስቃይ መራዘምን ይፈጥር እንደሆነ እንጂ ለችግራችን መፍትሄ ሊሆን አይችልም። በዚህ ሁኔታ ወያኔን መደገፍ ራስንም ከወያኔ ጋር ለህዝብና ለታሪክ ፍርድ ማዘጋጀት መሆኑን ካሁኑ መገንዘብ ጠቃሚ ነው። ሀ አገራዊ የሆነ ብሔራዊ ኢኮኖሚ አለመኖር። በአገራችን ኢትዮጵያ አገራዊ ኢኮኖሚ ተጠቃሎ በወያኔ ዘረኛ ቡድንና በባዕዳን ከበርቴዎች እጅ የወደቀበት፣ ብሔራዊ ከበርቴ እንዳያቆጠቁጥ ሆን ተብሎ የተፈረደበት ሁኔታ ውስጥ ተዘፍቃ ትገኛለች። የአገሪቱ ዋነኛ የኢኮኖሚ ምንጭ የሆነው መሬት የአራሹ ህዝብ ንብረት ሳይሆን የወያኔ የግል ንብረት በመሆኑ መሬቱ ወያኔ በፈለገው ዋጋ እየተሸጠ ለአረቦች፣ ህንዶች፣ ቻይናውያን ወዘተ ቁጥጥር ስር እንዲውል ተደርጓል። በገጠሩ ህዝብና በከተማው ነዋሪ ዜጋ መሃል የነበረው ጤናማ ኢኮኖሚያዊ አቅርቦትና ግንኙነት ተቋርጧል። እነዚህ መሬት የተቸረቸረላቸው ባዳን ከበርቴዎች የሚያመርቱት ለሀገራቸው ህዝብ ምግብ የሚሆን ምርት ለዓለም ገበያ የሚያቀርቡት ፍጆታ እንጂ በረሃብ በከተማም ሆነ በገጠር ለሚቆላው ህዝባችን አለመሆኑ ከመታየው ተጨባጭ ሁኔታ እየታየ ያለ ነው። ኢትዮጵያዊ የሆነ ብሔራዊ ከበርቴዎች እንዳይቆጠቁጡ ሆን ተብሎ የተሰራበት ነው። ከዚህ በተጨማሪ የዘር ፖለቲካው ዜጋው ከቦታ ቦታ ተዘዋውሮ እንዳይሰራ የሚያግድ ስለሆነ ብሔራዊ ከበርቴ ለመፍጠር ተጨማሪ የግር ብረት ሆኗል። በዛሬቱ ኢትዮጵያ ከበርቴ ይጠራ ቢባል የጀርባ አጥንት የሌለው አቀባባይ ከበርቴ የሚባልና በዋናነት ከወያኔ ጋር የዘርና የጎሳ አረግ የተያያዙ ጥቂቶች ብቻ ናቸው። የወያኔ ቱባቱባ መሪዎች አገረንም እየሸጡ በተለያዩ የዓለም ባንኮች መጠን የለሽ ገንዘብ የሚያሸሹት ባላቸው የዘር ጦር ህዝብን እየጨፈጨፉ መኖር እስከተቻላቸው ብቻ ነው። ከተለያዩ ያገሪቱ ብሔርና ብሔረሰቦች እየተመለመሉ በየአካባቢው የተሾሙት ሆዳደሮች ጭምር የየአካባቢውን ህዝብ በመግፈፍ ትልቅ ንብረት እንዳካበቱ ህዝባችን በደንብ የሚያውቀው ነው። እነዚህ ሆዳደሮች እድሜያቸውም ሆነ እጣ ክፍላቸው ከወያኔ መኖር አለመኖር ጋር የተቆራኘ ነው። በከተሞችም ሆነ በገጠር ህዝብ እነዚህ ሆዳደሮች ጠንቅቆ ያውቃቸዋል። ከሚበድሉት ሚሊዮን ህዝብ ተሸሽጎም ሆነ ተደብቆ መኖር የሚቻል አይሆንም። የህዝባዊ አመስ ተልእኮ በየቦታው እነዚህን ሆዳደሮች እየመለመለ ማጥፋት፣ ህዝብን በአገራዊና ዴሞክራሲያዊ ትግሉ ዙሪያ ማሰባሰብና ማስተሳሰር ነው። በዚህ መንገድ እየተጓዘ ግንዱ የሆነውን የወያኔን የግፍ አፋኝ ቡድን መገርሰስ ዋነኛ ዓላማ ነው። ይህ እውን እንዲሆን ደግሞ በየደረጃው ኃይልን መገንባት፣ ወያኔ በዘርና በጎሳ የበደል አገዛዝ ኃይልና ስልጣን የነሳቸውን ክፍሎች ከአመጹ ሂደት ጋር በማያያዝ መልሶ ኃይል እንዲያገኙ ማድረግ ልናልፈው የማንችለው ግዴታችን ነው። የሀገራችን አጠቃላይ ህዝብ ግማሽ የሆኑት ሴቶች መብታቸው እንዲጠበቅና በነጻነት እንዲደራጅ ማድረግ፣ የሰራተኛው ህዝብ መብት ተጠብቆ ምንም ገደብ ሳይጣልበት ለሰራተኛው መብትና ጥቅም በሐቅ የቆሙ አመራሮችን እየመረጠ እንዲደራጅ መቀስቀስና ማደራጀት፣ የመምህራን የተማሪዎች ማህበራት እንዲያብቡና እንዲጎለብቱ መጣር፣ የህዝባችን የመረዳጃና ባህላዊ ማህበሮች እንዲጠናከሩ በከፍተኛ ጥንቃቄ ማደራጀት። ሌላኛው ትልቅ ትኩረት ሊሰጠው የሚገባው አገር ተረካቢ ሆነው ወጣት ትውልድ ነው። በሌሎች አገሮች ያለውን ተመክሮ ለጊዜው ብንተው በ1966 ዓመተ ምህረት ህዝባዊ አብዮት ከፋሽስታዊ ወታደራዊ መንግስት ጋር በተካሄደው ግብግብ ወጣቱ የተጫወተውን ሚናና የከፈለውን መስዋዕትነት ማንሳቱ ዛሬ እየተካሄደ ላለው አመጽ የሚሰጠው ትምህርት በቀላሉ የሚገመት አይደለም። በከፍተኛ የአገርና የዲሞክራሲ ትግል ታንጾ ፋሽስቶችን መግቢያ መውጫ ያሳጣ፣ ለአገርና ለህዝብ ክብር መስዋዕትን በመዝሙር ጭምር እየገለጸ መራራውን መስዋዕትነት የተቀበለ አኩሪ ትውልድ ነው። ካልባሌ ተግባሮች ርቆ በንቃት ታንጾ ዳገት ቁልቁለት የተጓዘ ከህዝብ ሳይለይ ከተሞችንና ገጠሪቷ ኢትዮጵያን በትግል ያሰሰ ከጽፈኞችም ጋር የተዋደቀ መመኪያ ተምሳሌነትም የሆነ ትውልድ ነው። ዛሬስ ይህን ከመሰለ ወርቅዬ ትውልድ ካልተማርን ከማን ልንማር ነው? ወያኔ በየቦታው እየተቀጣጠለ ባለው የህዝብ መነሳሳት እየተጣበበ የኢትዮጵያ ምድር ቀውጢ እየሆነችበት ነው። ለስልጣን ያበቁት የምዕራብ አገሮችም ሁለገብ ድጋፋቸውን ባይነፍጉትም ይህን ከተገነዘቡት ውሎ አድሯል። ይህ ማለት ግን ከወያኔ ጋር በድርድር የሚፈታ አገራዊ ችግር አለ ወይም ይኖራል ለማለት አይደለም። ኢትዮጵያ እንደ ሀገር ትከበር፣ የህዝባችን መብት ይጠበቅ፣ ፍትህና ርትዕ ይስፈን፣ ሰብአዊ መብት ይከበር ካል የወያኔ መገርሰስ ግዴታ ነው። ሰሞኑን በሌሉበት ትግል አለን፣ ባልተኮሱበት ቦታ ገደል ማረክን የሚሉ ወያኔ ለእርቅ ጠርቷል እያሉን ናቸው። ይህን በየድረገጹ ሲለፈልፉ እየሰማናቸው ነው። የህዝብን ወኔ ለመስለብ የባዕዳንን ተልእኮ በመፈጸም የወያኔን ዕድሜ ለማራዘም የሚደረግ ሩጫ ነው። ህዝብን ማታለል ግን አይቻልም። ከህዝብ በላይ በህዝብ ላይ የደረሰን ግፍ የሚያውቅ የለም። በአውሮፓው ማህበር ቢሮም ይሁን በአሜሪካ ኮንግረስ ቢሮ በሻቢያ ጓሮ መወሸቅ፣ ግፍና በደል አንገፍግፎት የተነሳን ህዝብ አመጽ የሚያቆሙ አይደሉም። ሰፊው ህዝብ አቸናፊ ነው የሚባለውም ለዚህ ነው። ከዘረኛው ቡድን እንደራደራለን የሚሉን ኢትዮጵያን ካለ ወደብ ለማስቀረቱ፣ ትልቁን የጎንደር ክፍል ቆርጦ ለሱዳን ለማስረከቡ፣ ትልቅና ለሚሆኑትን የጎንደር የወሎ ክፍሎች ቆርጦ ነዋሪውን ህዝብ አፈናቅሎና ፈሽቶም ጭምር የምርጥ ዘር ወደሚለው ወደ ትግራይ ክፍል ለማስገባቱ ምን መልስ አግኝተው ይሆን? በበኩላችን ወያኔ ከነግሳንግሱ ከስልጣን ኮርቻው ካልተገረሰሰ፣ በህዝባዊ አመጽ ካልተሰናበተ የሚመለሱ ጥያቄዎች አይሆኑም። ኢትዮጵያም እንዳገር ህዝባችን ከነበብቱ የሚከበሩና የሚታፈሩም አይሆኑም። የኢትዮጵያ ህዝብ አንዱን ጨቋኝ በሌላ በመተካት ነጻነትም ሆነ መብት እንደማያስገኙለት ከመራራ ትግሉ ተምሯል። ህዝባችን አሁን እየተቀጣጠለ ባለው አመጽም እንደምናየው በመሰረታዊ ለውጥ ስልጣንና አገሬን ልረከብ ማለቱን ነው። ተቃዋሚ ነኝ የሚለው ክፍል ምርጫም ብዙ አይደለም። ወይ በትግሉ ሜዳ በእውም ተገኝቶ የህዝብን ፍላጎት ተቀብሎ አመጹን መቀላቀል፣ አሊያም እየተፋፋመ ባለው ህዝባዊ አመጽ ከወያኔ ጋር በአመጹ ነበልባል መቃጠል ነው። ሶስተኛ ረድፍ የሚለው አነጋገር በህዝባዊ አመጽ ጊዜ ቦታ የለውም። አገር የህዝብ ነው ብለን ለአመጹ ስንነሳሳ ለህዝባችን ያለን ራዕይ እንዳይደናቀፍ የራዕዩን ባለቤት ግንባር ቀደም አድርጎ መታገልና ማታገል አስፈላጊ ይሆናል። ብዙሃኑን በዚህ መልክ ማደራጀት የሚቻለውም አገሪቷ በገቢር የሁሉም መሆኗን በማረጋገጥ የእኩልነትና የዴሞክራሲን ሰንደቅ በመቀበል ወያኔ ካመቻቸልን የጠባብነትና የትምክት አረንቋ በመራቅ ነው። ይህ ራዕይ ኢትዮጵያን ማዳን፣ ክብሯንና ህልውናዋን ማረጋገጥ፣ አንድነቷን መጠበቅ እንደ ቀዳሚ ማየትና መስራት እንደዋና መሰረት መታየት ያለበት መሆኑ የሚያከራክር አይደለም። ከዚህ ባሻገር ግን የአንድነት መሰረቱ ዴሞክራሲና እኩልነት መሆኑ በምንም አይነት መዘንጋት የለበትም። መሬት ለራሹ መብት ለህዝቡ ሉዓላዊነት ለኢትዮጵያ ዳው ይማር የኑሮ ዋስትና ለብዙሃኑ እኩልነት በህግ ፊት ፍትህ ይንገስ እነዚህን የመሳሰሉት ለዓመታት የታገልንላቸው የሰብአዊና የዲሞክራሲያዊ መብቶች የህዝብ ስልጣንና ወሳኝነት ማረጋገጫ ዓላማዎች ይህንኑ አገር የማዳንን ግዳጅ አጅበውና ትርጉም ይዘት ሰጥተው መገኘት ይተበቀባቸዋል። አገር ከህዝቦች ውጪ የምትገለጽ ግዑስ ክስተት አይደለችምና ታሪኳን በደማቸው ጽፈው ሞተው ህያውነቷን ያረጋግጡላትን ልጆቿን ጠረን ማሽተት መልካቸውን መምሰል የልብ ትርታቸውን ማጀብ ራያቸውን መሆን ይኖርበታል። ትግላችን በተለወጠ ያካባቢና ዓለም አቀፋዊ ሁኔታ ውስጥ እየተካሄደ ያለ በመሆኑ የሀገራችን ጣ አማረ ተበላሸ ግድ የሌላቸው ባዳን በስተውና አንዳንዶቹ ይችን ታሪካዊ አገር በማንበርከክና በመበጣጠስ ብሔራዊ ጥቅማችን ይተበቀልናል ብለው ስለተሰለፉ ይህን ሁሉ በማጤን ጽናትን ከስልት አገር ወዳድነትንና አርበኝነትን ከሁለገብ ግንዛቤና ሰፊ አመለካከት ከህብረትና ከቆራጥነት ጋር አጣምረን መገኘት ይኖርብናል። በተለወጠ ሁኔታ ውስጥ በስልት በብልሃት እየቀዘፍን ትግላችንን ከዳር ከግቡ ማድረስ ይተበቀብናል። የደረስንበት የታሪክ አደገኛ ምዕራፍ ያገራችን ህልውና በዘረኛ ቡድን ከፍተኛ ጉዳት እየደረሰባት ያለበት ነው። ስለዚህም የዴሞክራሲና የእኩልነት መርህ የአንድነት ፍላጎታችንን አጃቢ በማድረግ አገራችንን ከጥፋት ለማዳን በህብረት መታገል ቆርጠን መታገል አመረን መታገል አለብን። ለውድ ሀገራችን ህይወታቸውን የሰጡ ጀግኖቻችን የፈሰሰው ደማቸው ዛሬም ጀግኖች ማፍራቱን አላቋረጠም። ስለዚህም ዛሬም የአርበኞች ሀገር መሆኗን ማስመስከሪያና ባንዳውንና ዘረኛውን እንደገና ማሳፈሪያ ወቅት ላይ ነን። ኢትዮጵያዊነታችን የሚፈተንበት የቁርጥ ቀን ላይ ተገፍተን ደርሰናል እንላለን። ዛሬም እየተፋፋመ ባለው አመጻዊ እንቅስቃሴ የፋኖ ተሰማራ ጥሪ በዱር በገደሉ በከተሞች በገጠሩ በድምጽና ከልብ ጭምር እየተዘመረ ነው። ረጅሙ የትግል ጉዞ በኢትዮጵያ ህዝብ አቸናፊነት ይገባደዳል። ድልና ክብር ምን ጊዜም የህዝብ ነው። እናቸናፋለን።